መንግስት የቤተ ክርስቲያንን አቋም ሙሉ በሙሉ መቀበሉን በመግለጽ ለነገ የጠራውን ሰላማዊ ሰልፍ ለሌላ ጊዜ ማራዘሙን ቅዱስ ሲኖዶስ አስታውቋል። መንግስት የቤተ ክርስቲያንን ጥሪ ተቀብሎ የውይይት መድረክ በማዘጋጀት የቅዱስ ሲኖዶስ ውሳኔ እንደሚፈጸም ማረጋገጡንም ሲኖዶሱ በሰጠው መግለጫ አስታውቋል። በቤተ ክርስቲያኗ የተፈጠረውን ችግር ተከትሎ እስከ ሞት የደረሰ የሰብአዊ መብት ጥሰት የፈጸሙ አካላት ለሕግ እንዲቀርቡ ስምምነት መደረሱን ሲኖዶሱ ገልጿል። ከመንግስት በኩል ግን ስለተደረገው ውይይትም ይሁን ስለተደረሰው ስምምነት እስካሁን የተባለ ነገር የለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ ሕገ ወጥ ነው የሚለውና ራሱን የኦሮሚያና የብሔር ብሔረሰቦች ሲኖዶስ በማለት የሚጠራው አካልም እንደዚሁ ለካቲት 5 የጠራውን ሰልፍ ለሌላ ጊዜ ማራዘሙን ትናንት መግለጹ ይታወቃል። የዛሬውን መረጃ ጨምሮ የቤተክርስቲያኗ ችግር ከየት ተነስቶ አሁን ያለበት ደረጃ ላይ እንደደረሰ ኬኔዲ አባተ በተከታዩ ዘገባ ያስቃኘናል።
ቅዱስ ሲኖዶስ ዛሬ በሰጠው መግለጫ በቤተ ክርስቲያኒቱ ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ የተመራው ልዑክ ትናንት የካቲት 3 2015 ዓ.ም ከጠቅላይ ሚኒስትር አብይ አህመድ ጋር ባደረገው ውይይት ስምምነት ላይ መደረሱን አስታውቋል። በውይይቱ መንግስት የቤተ ክርስቲያንን አቋም መቀበሉን ሲኖዶሱ ገልጿል። መግለጫውን በንባብ ያቀረቡት የሲኖዶሱ ዋና ጸሐፊ አቡነ ጴጥሮስ ናቸው።
ቤተ ክርስቲያን ሃይማኖታዊ፣ ቀኖናዊና አስተዳደራዊ ሕግን መሰረት ባደረገ መልኩ ጠብቃ የምትሰራና ከዚህ ውጭ ምንም አይነት ድርድር የሌለ መሆኑን ገልጻለች። በዚህም መነሻነት መንግስት የቤተክርስቲያንን አቋም በመቀበል ወደፊትም የቤተክርስቲያንን አንድነትና ሉዓላዊነት በመጠበቅ መንገድ እንደሚሰራ አረጋግጧል።
በቤተክርስቲያኒቱ ከተፈጠረው ችግር ጋር በተያያዘ ለተከሰተው ሞትና ሌሎች ኢሰብአዊ ድርጊቶች ተጠያቂ የሚሆኑ አካላትን ለሕግ ለማቅረብ እንዲሁም ችግሩ በአስቸኳይ እንዲቆምና በእስር ላይ የሚገኙ እንዲፈቱ ከስምምነት መደረሱም ተገልጿል። በመሆኑም ቅዱስ ሲኖዶስ ለነገ የካቲት 5 የጠራውን ሰልፍ ለሌላ ጊዜ ማራዘሙን በዛሬው መግለጫው አመልክቷል።
በትናንትናው ዕለት ከመንግስት ጋር ባደረግነው ውይይት መንግስት የቤተክርስቲያኒቱን አቋም ሙሉ በሙሉ የተቀበለ ቢሆንም ይህንን ለማስፈጸም የሚያስችል ያፈጻጸም የድርጅት ጊዜ የሚያስፈልግ በመሆኑ እሁድ የካቲት 5 ቀን 2015 ዓ.ም እንዲካሄድ የተወሰነው ሀገር አቀፍና ዓለም አቀፍ የአደባባይ ሰላማዊ ሰልፍ ለተወሰነ ጊዜ እንዲራዘም ቅዱስ ሲኖዶስ ወስኗል።
በሀገር አቀፍና ዓለም አቀፍ ደረጃ ተጠርቶ የነበረው ሰልፍ ለሌላ ጊዜ እንዲተላለፍ የተወሰነው የአቋም ለውጥ በማድረግ ሳይሆን ቤተክርስቲያን ባስተላለፈችው ጥሪና ባስቀመጠችው ቀነ ገደብ መሰረት በመንግስት በኩል ችግሩን ወዲያውኑ ለመፍታት ፍላጎት በማሳየቱ ብቻ ነው ያለው ሲኖዶሱ፣ ነገር ግን መንግስት የገባውን ቃልና የወሰነውን ውሳኔ የማይፈጽም ከሆነ መንፈሳዊ ተጋድሏችን ይቀጥላል ብሏል። በቅዱስ ሲኖዶስ ተወካዮችና በጠቅላይ ሚኒስትር አብይና ሌሎች ከፍተኛ የመንግስት ኃላፊዎች መካከል የተደረገውን ውይይትና የተደረሰውን ስምምነት በተመለከተ ከፌዴራል መንግስት በኩል ግን እስካሁን የተባለ ነገር የለም። ይሁንና የአማራ ክልል መንግስት ባወጣው መግለጫ በፌዴራል መንግስትና በቅድስት ቤተክርስቲያን አባቶች መካከል በተካሄደው ውይይት መግባባት ላይ በመደረሱ ደስታ ተሰምቶኛል ብሏል። በቀጣይም አንድ መንበር፣ አንድ ሲኖዶስና አንድ ፓትርያርክ የሚለው የቤተ ክርስቲያኗ ህግና ቀኖና ተፈጻሚ እንዲሆን ሁልጊዜም ድጋፌን አጠናክሬ እቀጥላለሁ ሲልም አስገንዝቧል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ህገ ወጥ ነው የሚለውና ራሱን የኦሮሚያና የብሔር ብሔረሰቦች ሲኖዶስ በማለት የሚጠራው አካልም በተመሳሳይ ቀን የካቲት 5 የጠራውን ሰልፍ ለሌላ ጊዜ ማራዘሙን ትናንት መግለጹ ይታወቃል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስልጣነ ክህነታቸውን አንስቼ ለይቻቸዋለሁ ያለቻቸው አቡነ ሳዊሮስ በሀገር ውስጥ ለሚገኝ መገናኛ ብዙሃን በሰጡት መግለጫ የተጀመረውን የእርቀ ሰላም ሂደት እንደሚደግፉም ገልጸዋል።
ህዝባችን ላልተፈለገ ብጥብጥና ፖለቲካዊ መስዋዕትነት እንዲከፍል ስለማንፈልግ ሰላማዊ ሰልፉን ለሌላ ጊዜ ማዘባበራችን እንገልጻለን። በቅዱስ ሲኖዶሱ ስም የሚሰጡ መግለጫዎች የጥቂት አንባገነን ግለሰቦች እንጂ የሙሉ የሲኖዶሱ አባላት ውሳኔ ባለመሆኑ የተጀመረውን የእርቅ እንቅስቃሴ የምንደግፍ መሆናችንን እንገልጻለን።
መንግስት ከዚህኛው አካዳሚ ጋር እንደሚወያይ የቅዱስ ሲኖዶስ መረጃ የሚያመለክት ቢሆንም ስለውይይታቸው ግን የዘገባ እስከተጠናቀረበት ሰዓት ድረስ የወጣ መረጃ የለም። በቤተክርስቲያኗ የተፈጠረው ችግር አሁን ያለበት ደረጃ ላይ እንዴት እንደደረሰ ወደ ኋላ መለስ ብለን ስንመለከት ባለፈው ወር ጥር 14 2015 ዓ.ም ምረት በደቡብ ምዕራብ ሸዋ ሀገረ ስብከት በሶዶ ዳጩ ወረዳ ሃሮ ባለወልድ ቤተክርስቲያን ውስጥ ሶስት አባቶች ማለትም አባ ሳዊሮስ፣ አባ ኤውስጣቴዎስና አባ ዜና ማርቆስ ለ26 ኤጲስቆጶሳት ሹመት ሰጥተናል ማለታቸውን ተከትሎ ነው ልዩነቶች የተፈጠሩት። ቤተክርስቲያኗ ድርጊቱን ህገ ወጥ በማለት ሹመት የሰጡ አባቶችንና ሹመት የተቀበሉትን አውግዛ መለየቷን የገለጸች ሲሆን የፈጸሙት ድርጊት ህጋዊ እንደሆነ የሚገልጹት እነዚህ አካላት በበኩላቸው የቤተክርስቲያኗን ውሳኔ ውድቅ ማድረጋቸው ይታወሳል። ሲመተ ኤጲስቆጶሳቱ ከቅዱስ ሲኖዶስ እውቅና ውጪ መፈጸሙን በእለቱ በሰጡት መግለጫ የተናገሩት የቤተክርስቲያኗ ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በጉዳዩ ላይ በመወያየት ውሳኔ ለማሳለፍ በአገር ውስጥና ከአገር ውጭ ያሉ ሊቃነ ጳጳሳትን ለአስቸኳይ ስብሰባ ጠሩ።
ጥር 14 ቀን 2015 ዓመተ ምህረት ዛሬ እሁድ ጧት ታላቅ ክስተት ተከስቷል። በቤተክርስቲያን ላይ ያነጣጠረ ክስተት ተከስቷል። እሱም ቅዱስ ሲኖዶስም ያላወቀው ያላሰበበት ያልተነጋገረበት ያላወቀው ጉዳይ ነው የተፈጸመው እና ክስተቱም የጳጳሳት ሹመት የሚል ነው ክስተቱ እና ሁላችንም የሰማነው እና ስለዚህ በውስጥም በውጭም ያላችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃነ ጳጳሳት ከዛሬ ጀምሮ በአስቸኳይ ወደ አዲስ አበባ እንድትመጡ እና ሁላችንም እንድንነጋገርበት ነው።
ከዚህ በኋላ ያሉት እያንዳንዱ ቀናት በቤተክርስቲያኗ ከተፈጠረው ጉዳይ ጋር በተያያዘ አዳዲስ ክስተቶችና ለውጦች የሚታዩበት ሆኖ ነው የቀጠለው። በማግስቱ ጥር 15 2015 ዓ.ም የጠቅላይ ቤተ ክህነት አስተዳደር ጉባኤ በቤተክርስቲያን ላይ ክህደት የፈጸሙ ያላቸው አካላት ደሞዝ እንዲታገድ ወሰነ። ይሁን እንጂ በወሊሶ የተካሄደውን ሹመት ካስተባበሩት የኮሚቴው አባላት መካከል አንዱ መሆናቸውን የገለጹት መምህር ዳንኤል ጫላ በወቅቱ ለአሜሪካ ድምጽ በሰጡት አስተያየት አካሄዳቸው ህግን የተከተለ መሆኑን ገልጸው ምክንያት ነው ያሉትንም አስረድተዋል።
ሙደምኒ ላተሚ ጋፊ ኡመታራ ከን መደዳ የሮብ ኢረዳፊ ኡመኒ ለፈገረገራጅራና ነው ገረገራጅራኒ
የተሰጠው ሹመት ከህዝብ ጥያቄ መነጨ ነው። በተለያዩ አካባቢዎች የሚኖሩ ህዝቦች በተለይ የከምባታ፣ የወላይታ፣ የኦሮሞ፣ የጉራጌና ሌሎች ህዝቦች በቋንቋችንና ብልክ ሲሉ ጥያቄ ሲያቀርቡ ነበሩ። ይህም ጥያቄ ለበርካታ ጊዜያት ለቅዱስ ሲኖዶሱ ሲቀርብ ነበር። ነገር ግን እስከ ዛሬ የተሰጠ ምላሽ የለም ማለት ነው። እናም ይህ መልስ ነው አሁን የተሰጠው። ቅዱሳን አባቶቻችን እንዳሉት ይህ ሲኖዶስ የአመራር ስብጥሩ ከአንድ አካባቢ በወጡ ሰዎች መሆኑ ነው። ይህም ለስምሪት በሚወጡበት ስፍራ የአካባቢውን ባህልና ቋንቋ በአግባቡ መረዳት ስላልቻሉ በወንጌል ስራው ላይ ችግር ፈጥረዋል። በዚህ ምክንያት ብዙ ሰው ከሃይማኖት ወጥቷል። ለምሳሌ በኦሮሚያ በሰባት ዓመታት ውስጥ ከአስር ሚሊዮን በላይ ህዝብ ከሃይማኖት ወጥቷል። ከዚህ የተነሳ ነው ሹመቱ የተከናወነው።
በሌላ በኩል ድርጊቱን አውግዘው መግለጫ ካወጡ አካላት መካከል የሆነውና በተለይ በኦሮሚያ ክልል የሚስተዋሉ የቤተ ክርስቲያን ችግሮችን ለመፍታት የሚያስችሉ ስራዎችን ለመስራት የተቋቋመው ወልዳ ዳንዲ አቦቲ መንፈሳዊ ማህበር የህዝብ ግንኙነት ኃላፊ ኢንጂነር መርጋ ረጋሳ ድርጊቱ የቤተ ክርስቲያንን ህግ እየጣሰ ነው የሚሉበትን ምክንያት አቅርበዋል።
አንድ ኤጲስቆጶስ ሲሾም የሚያስፈልጉት ክራይቴሪያ አንዱ ለሶስት ተብሎ በግልጽ የተቀመጠዋል። እነሱን ግን ያቀፈ አይደለም። ከዚህ ጋር ተያይዞ ደግሞ ሌላውንም በማሳዘን ነቀፋ ያለው አንድ ወደ ኤጲስቆጶስነት የሚሾም ይሁንታውን ከምዕመናን ከብዙ መስፈርቶች አሉ። እነዚህን አሟልቶ የመጣም አይደለም። ህገ ቤተ ክርስቲያንን የተጣረሰ ነው። ይህንም ከማድረግ ይልቅ መነጋገሩ ይሻላል የሚል እምነት ስላለ እንደ ቤተ ክርስቲያን ልጅነታችን አግባብነት የሌለው ነው ብለን ነው የምናምነው። ችግሮች እንዳሉ እንረዳለን። ለምሳሌ በቋንቋ ላይ ቤተ ክርስቲያን እንዳስተሰራች ተደርጎ የሚነሳው ቤተ ክርስቲያን የመጀመሪያው ቃለዋዲ የሚባለው ሁለት መተዳደሪያ ህጎች አሏል። ህገ ቤተ ክርስቲያን እና ቃለዋዲ የሚባል በተለይ በዘመነ ደርግ ቃለዋዲ የሚለውም በአቡነ ቴዎፍሎስ ጊዜ ሲቋቋም ማንኛውም አካባቢ ላይ አገልግሎትን ለማገልገል የአካባቢውን ቋንቋ ማወቅ ማንዳቶሪ እንደሆነ ዛሬ በግልጽ አስቀምጧል። የአገልግሎት መጠቀሚያ ነው ቋንቋው። ግን ቋንቋ ብቻም አይደለም። ይህንን ለማድረግ ተቋማት ያስፈልጋሉ። ማሰልጠኛ ተቋማት ያስፈልጋሉ። የሰው ኃይል ያስፈልጋል። ይህን ለማድረግ ደግሞ ብዙ ስራዎችን እየሰራን ያለ ነው። የአስተዳደር ድካሞች ይኖራሉ። ይህም በጋራ መንፈታ ነው ብለን በህብኑ እናምናለን። እንደኛ
የወሊሶ ሹመት ከተፈጸመ ከአራት ቀናት በኋላ ረቡዕ ጥር 18 2015 ዓ.ም ቅዱስ ሲኖዶሱ ባደረገው ውይይት የጵጵስና ሹመት ሰጥተዋል የተባሉና ሹመት የተቀበሉ አባቶችን ሙሉ ስልጣነ ክህነታቸውን በማንሳት አውግዞ ከቤተ ክርስቲያን እንደለያቸው አስታወቀ። የሲኖዶሱ ዋና ጻፊ ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶሱን ውሳኔ በንባብ አሰሙ።
አባ ሳዊሮስ፣ አባ ዮስጣቴዎስ፣ አባ ዜና ማርቆስ የቤተ ክርስቲያንን ቀኖና በመጣስ ባልተሰጣቸው ስልጣን 26 ኤጲስቆጶሳትን ሹመናል፣ ሲኖዶስ አቋቁመናል በማለት በማህበራዊና በብሮድካስት ሚዲያዎች በሰጡት መግለጫ የተረጋገጠ በመሆኑ በዚህ ድርጊታቸው በሀገር ውስጥም ሆነ በውጭ ዓለም የሚኖረውን ህዝበ ክርስቲያን በማታለል የክደትና የኑፋቄ ተግባር በመፈጸማቸው በመንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አውግዞ ከቤተ ክርስቲያን የተሰጣቸውን ከዲቁና ጀምሮ ያለው ሙሉ ስልጣነ ክህነት በመሻር አውግዞ ለይቷቸዋል።
ሲኖዶሱ በጥር 18 ውሳኔው የኤጲስቆጶስነት ሹመት ተቀብለዋል በተባሉትም ላይ መሰል እርምጃ መውሰዱ ተገልጿል። የቤተ ክርስቲያንን ህግ በመተላለፍ ሲመተ ጵጵስና ተቀብለዋል ከተባሉ 26 መነኮሳት መካከል አንዱ የሆኑት አባ ጸጋዛ ባዱኛ ከቅዱስ ሲኖዶስ አስቸኳይ ምልዓተ ጉባኤ ስብሰባ በፊት ይቅርታ ጠይቀው ይቅርታቸው ተቀባይነት ማግኘቱ የተገለጸ ሲሆን፣ ሌሎች አባቶችም ይቅርታ ከጠየቁ ሲኖዶሱ እንደሚቀበላቸው በወቅቱ አስታውቋል። በቤተ ክርስቲያን ዋተ ወግዘው የተለዩ አባቶችን አስተያየት ለማግኘት የአሜሪካ ድምጽ በተደጋጋሚ ያደረገው ሙከራ ባይሳካም ድርጊታቸው ህግን የተከተለና ተገቢ ነው የሚሉት እነዚሁ አካላት የቤተ ክርስቲያኗን ሲኖዶስ ውሳኔ እንደሚቃወሙ በአገር ውስጥ ለሚገኙ አንዳንድ መገናኛ ብዙሃን በሰጡት መግለጫ ተናግረዋል። መንግስት ህግ ያስከብርልኝ ስትል በተደጋጋሚ ጥያቄ ስታቀርብ የቆየችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታዲያ ኋላ ላይ ህገወጥ ካልኩት አካል ጋር ወግኖ በደል እየፈጸመብኝ ነው ስትል በመንግስት ላይ ቅሬታዋን አሰማች። ቤተ ክርስቲያን ይህን ያለችው ጠቅላይ ሚኒስትር አብይ አህመድ ጥር 23 በሰጡት መግለጫ መንግስታቸው በቤተ ክርስቲያኗ ጉዳይ ገለልተኛ ስለመሆኑ መናገራቸውን ተከትሎ በሰጠችው ምላሽ ነው። በተለየ የምንደግፈው በተለየ የምንቃወመውም ኃይል የለም ያሉት ጠቅላይ ሚኒስትሩ ሁለቱም ኃይሎች ኦርቶዶክሶች ናቸው፣ ሁለቱም ጋር ያሉ ጥያቄዎችም እውነትነት አላቸው ብለው ነበር።
አሁንም መገፋፋቱ ምናምን ትርጉም የለውም፣ ጥቅም የለውም። ኢትዮጵያን ይጎዳል፣ የኢትዮጵያ መንግስት ይጎዳል፣ ኦርቶዶክሱን ይጎዳል፣ ጥቅም የለውም። በሰከነ መንገድ ቁጭ ብሎ ተነጋግሮ ተመካክሮ የጎደለ ካለ ሞልቶ የሚስተካከል ካለ አስተካክለው የሚታረቅ ካለ አርቀው ምክር የሚያስፈልገው ካለ መክረው የነበረውን ነገር ማስተካከል ነው የሚሻለው። በተለየ የምንደግፈው በተለየ የምንቃወመው ኃይል የለም። ሁለቱም ኃይሎች ኦርቶዶክሶች ናቸው። ሁለቱም ጋር ጥያቄዎችና እውነቶች አሉ። አንዱ ጋር ብቻ አይደለም፣ ሁለቱም ጋር አለ። የህዝብን መብት የህዝብን በራስ ቋንቋ የመጠቀም ፍላጎት ሳያፍኑ መፍታት ይቻላል። ያንን ካደረጉ ለነሱም ለኛም እንደ ሀገር ጠቃሚ ነው።
በማግስቱ ጥቅምት 24 በሰጠው መግለጫ በጠቅላይ ሚኒስትሩ ንግግር ላይ ቁጣውን የገለጸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ጠቅላይ ሚኒስትሩ ጉዳዩን አቅልለው ማየታቸውን ነቅፏል። በተጨማሪም መንግስት ወገንተኛ አቋም ይዟል ሲል በዚሁ መግለጫው አስታውቋል።
ጉዳዩ ቀላልና በንግግር የሚፈታ እንደሆነ ገልጿል። ይህ አገላለጽ በቤተክርስቲያን አስተምሮ ውስጥ ጣልቃ እንደመግባትና ቤተክርስቲያናችንን የምታስተላልፋቸው ያላቸውን ሃይማኖታዊና ቀኖናዊ ውሳኔዎች ያላቸውን ውጤቶች ወደ ጎን የተወ መሆኑን ቤተክርስቲያን ታምናለች። ከዚህ አልፎ ሁለቱ ወገን ውስጥ እውነት አለ፣ ሁለቱም አባቶቻችን ናቸው፣ ለማንም አንወግንም፣ ማንም የካቢኔ አባል እነዚህ እዚህ ውስጥ እጁን እንዳያስገባ የሚሉት አገላለጮች በህግ እውቅና የተሰጣትም ቤተክርስቲያንና በህጋዊቷ ቤተክርስቲያን ላይ በህገ ወጥ መንገድ የተነሱትን ህገ ወጥ ቡድኖች በአቻ እይታ ተመልክተው ሊወያዩ ይገባል በማለት የሰጡት ማብራሪያ ህገ ወጥነትን የሚያበረታታ ለህጋዊ ተቋማት መንግስት ያለበትን የመጠበቅና ዋስትና የመስጠት ኃላፊነትን ወደ ጎን ያደረገ ህግንና የቤተ ክርስቲያንን ጥንታዊና ታሪካዊ የሀገር ባለውለታነቷን ያላገናዘበ ማብራሪያ በመሆኑ ሊታረም የሚገባ መሆኑን ቅዱስ ሲኖዶስ በጽኑ ያምናል።
ከዚህ በኋላ ብዙም ሳይቆይ ቅዱስ ሲኖዶስ አውግዤ ለይቻቸዋለሁ ያለቻቸው አካላት ጥራያ 7 በኦሮሚያ ክልል ወደሚገኙ የተለያዩ ቤተክርስቲያኖች መግባት መጀመራቸው ተነገረ። በዚህም ሂደት በሻሸመኔ ከተማ የሰው ህይወት ማለፉን ቤተክርስቲያኗ በዚሁ ቀን አመሻሽ ላይ በሰጠችው መግለጫ አስታወቀች። የቤተክርስቲያኗ ሲኖዶስ በምዕራብ አርሲ ሀገረ ስብከት በሻሸመኔ ከተማ ህገ ወጦቹ ሲል የተከሳቸው አካላት በደብረ ስብሐት ቅዱስ ሚካኤል አጥቢያ ቤተክርስቲያን በህገ ወጥ መልኩ ወረራ ለመፈጸም ባደረጉት እንቅስቃሴ ቤተክርስቲያናችንን ለመጠበቅ በወጡ ምዕመናን ላይ ፖሊስ በወሰደው እርምጃ ጭካኔ በተሞላበት ሁኔታ የአደባባይ የግድያ ወንጀል ተፈጽሟል አለ። በዚሁ መግለጫው ለየካቲት 5 የሰላማዊ ሰልፍ ጥሪ ማደረገ። በቤተክርስቲያኗ ከተፈጠረው ችግር ጋር በተያያዘ ምን ያህል ሰዎች እንደሞቱና ስለደረሰው አጠቃላይ ጉዳት ከመንግስት በኩል የተገለጸ ነገር ባይኖርም የኢትዮጵያ ሰብአዊ መብቶች ኮሚሽን በሻሸመኔ ከተማ በትንሹ 8 ሰዎች መሞታቸውን እንዳረጋገጠ አስታውቋል። የመንግስት የጸጥታ ኃይሎች ወሰዱ ባለው ከመጠን ያለፈ እርምጃ ከግድያ ባለፈ የተለያዩ የሰብአዊ መብት ጥሰቶችን እንዳደረሱም ኢሰመኮ አስታውቋል። ወይዘሮ ራኬብ መሰለ የኮሚሽኑ ምክትል ዋና ኮሚሽነር ናቸው።
በዚህ ባጭር ጊዜ ውስጥ ማረጋጋት የቻለው በተለይ በሻሸመኔ የተፈጠረውን አለመረጋጋት በተመለከተ የሞቱ 13 ሰዎች ይሆናሉ ተብሎ ነው የተባለው የነበረው እኛ ጋር የመጣው አቤቱታ። እኛ ማረጋጋት የቻለው ግን 8ቶቹን ነው። ከዛም በላይ ሊሆን ይችላል ምክንያቱም በየአካባቢው እየተፈጠሩ ያሉ ክስተቶች ስላሉ ሁሉንም ማረጋጋት አልቻለም።
የኢትዮጵያ ሰብአዊ መብቶች ጉባኤም እንዲሁ መንግስት ጣልቃ ገብቶ በወገንተኝነት እየወሰደ ነው ባለው እርምጃ እስከ ሞት የደረሱ የተለያዩ የሰብአዊ መብት ጥሰቶች መፈጸማቸውን አስታውቋል። ችግሩ እየተባባሰና እየተካረረ መሄዱ በእጅጉ አሳስቦኛል ያለው የኢትዮጵያ ሃይማኖት ተቋማት ጉባኤ ደግሞ የቤተክርስቲያኑ አባቶች የተፈጠረውን ችግር ስፋትና ጥልቀት ተገንዝበው ውይይትን፣ ይቅርታንና እርቅን እንዲያስቀድሙ ሲል ሰኞ ጥር 29 ባወጣው መግለጫ ተማጽኖውን አቀረበ። ተቋሙ መንግስት በህገ መንግስቱ አንቀጽ 11 እና 27 መሰረት ብቻ ሚናውን እንዲወጣ ሲልም በወቅቱ አሳስቧል። ይሁን እንጂ ችግሩ ከመርገብ ይልቅ ይበልጥ እየተባባሰ ነው የሄደው። ሁሉም ምዕመናን በጾመ ነነዌ 3 ቀናት ጥቁር ልብስ በመልበስ በጸሎት መርሃ ግብሩ እንዲሳተፉ ሲኖዶስ ያስተላለፈውን መልእክት ተከትሎ ከጥር 29 እስከ የካቲት 1 ጥቁር የለበሱ ምዕመናን በአንዳንድ የመንግስት ተቋማት ወከባና እንግልት እንደደረሰባቸውም የሰብአዊ መብት ተሟጋች ድርጅቶች ገልጸዋል። ሰኞ ጥር 29 ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ህገ ወጥ ነው የምትለው የኦሮሚያና የብሔር ብሔረሰቦች ሲኖዶስ በሚል የተቋቋመው አካልም በተመሳሳይ ቀን የካቲት 5 ሰላማዊ ሰልፍ መጥራቱን አስታወቀ። ውጥረቱ እየተባባሰ መሄዱን ተከትሎ ጠቅላይ ሚኒስትር አብይ አህመድ የካቲት 1 2015 ዓ.ም ተመረጠ በወቅታዊ ጉዳዮች ዙሪያ ከመንግስታቸው ከፍተኛ የስራ ኃላፊዎች ጋር ተወያዩ። ከውይይቱ በኋላም የጸጥታና ደህንነት የጋራ ግብረ ኃይል ባወጣው መግለጫ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች በተመሳሳይ ቀንና ቦታ ህገ ወጥ ያለው የሰልፍ ጥሪ መደረጉን ጠቅሶ ይህም ከሚመለከተው አካል አልተፈቀደም ሲል ሰልፉ እንዳይደረግ አስጠነቀቀ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ በቀጣዩ ቀን የካቲት 2 አመሻሽ ላይ በሰጠው ምላሽ የግብረ ኃይሉ መግለጫ የቤተክርስቲያንን ህጋዊ መብት የገፈፈ በመሆኑ ቤተክርስቲያን አትቀበለው ማለ። ቤተክርስቲያኗ በሁለት ቀናት ውስጥ ጥያቄው አካል ተመለሰ ለየካቲት 5 የጠራችውን ሰላማዊ ሰልፍ እንደምታካሂድም ሲኖዶሱ ገለጸ። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ አብርሃም
ህግ እየጣሰና የቤተ ክርስቲያኒቱን ክብርና ልዕልና እያዋረደ የሚቀጥል ከሆነ ቤተ ክርስቲያን መንግስት የጣሰውን ህግ መሰረት በማድረግ መብቷን ለማስከበር እስካሁን ድረስ ፍጹም ሰላማዊ የሆነውን እንቅስቃሴዋን አድማሱን በማስፋት የካቲት 5 ቀን 2015 ዓ ም ለማድረግ ያቀደችውንና ያሳወቀችውን ሀገር አቀፍና ዓለም አቀፍ ሰላማዊ ሰልፍ ያለምንም ከልካይነት በራሱ አደባባይ የምታከናውን መሆኑን እናሳውቃለን።
ይህን ተከትሎ የመንግስት ኮሚኒኬሽን አገልግሎት በዚሁ ቀን ባወጣው መግለጫ መንግስትን የመነቅነቅ ፍላጎት ያለው ቡድን የመስዋዕትነት ሰልፍ በሚል የሰልፍ ዝግጅት እያደረገ ነው ሲል አስታወቀ። ጉዳዩ ቀይ መስመር ያለፈ ነው ያለው መግለጫው ሀገራዊ መረጋጋትን ለመፍጠርና የዜጎችን ደህንነት ለማረጋጋት ሲባል መንግስት ጠንከር ያለ የህግ ማስከበር ስራ ውስጥ ይገባል ሲልም አሳስቦ ነበር። የመንግስት መግለጫ በወጣ ማግስት ማለትም ትናንት የካቲት 3 የሲኖዶሱ ተወካዮች ከጠቅላይ ሚኒስትሩ ጋር ተወያይተው ስምምነት ላይ መድረስ መመለሳቸው ተገለጸ። ስምምነቱ መደረሱ በተገለጸበት በትናንትናው ዕለት ራሱን የኦሮሚያና የብሔር ብሔረሰቦች ሲኖዶስ ብሎ የሚጠራው አካል ለየካቲት 5 የጠራውን ሰልፍ ማራዘሙንና የተጀመረውን የእርቅ ሰላም ሂደት እንደሚደግፍ አስታወቀ። አሁን በሁለቱም ወገን የተጠራው ሰላማዊ ሰልፍ መራዘሙ ታውቋል። የሽምግልና ሂደቶችም መቀጠላቸው እየተነገረ ነው። ችግሩ በምን መልኩ እልባት ያገኛል የሚለው ግን በቀጣይነት የሚታይ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።